Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥር 15 2009 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጆቻችሁ ሰሎሞን አባተና
ጤና ይስጥልኝ፣ እኔም አሉላ ከበደ ነን።
የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ተሿሚዎችን እየፈተሸ ነው።
ሁሉንም ተሿሚዎቻችንን እናጸድቃለን፣ የአንዳንዶቹን ብቻ ከሌሎች ጥቂት ዘግየት ሊል ይችላል።
ፕሬዚደንት ዶናልድ ትራምፕ ናቸው ይህንን ያሉት። በሌላ በኩል ደግሞ ከዲሞክራቶቹ እንስማ።
If there was ever a group of cabinet nominees that cry out for rigorous scrutiny, it's this one.
የጠበቀ ፍተሻ እንደ ትራምፕ ካቢኔ የሚያደርገው ሌላ አልነበረም። የካቢኔው
ይህንን የተናገሩት የሴኔቱ የአናሳዎች መሪ ዲሞክራቱ ቻክ ሹመር ናቸው። የፕሬዝደንቱ ካቢኔ በጥቅም ግጭቶችና በሥነ ምግባር ላይ ጥያቄዎች ሊኖሩባቸው በሚችሉ ቢሊዮነሮችና ባንከሮች የተሞላ እንደሆነ ከተናገሩበት የተቀነጨበ ነው። በአብይ ርዕስ ዘገባ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
አዲሱ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በዋይት ሀውስ ውሎ የመጀመሪያ ሳምንት የመጀመሪያ ቀናቸው የዩናይትድ ስቴትስ 12 ሀገሮች ካሉበት የፓሲፊክ የንግድ ቀጠና ፈራሚነት እንድትወጣ አደረጉ። ትራምፕ በዋይት ሀውስ የፊርማ ስነ ስርዓቱን በፈጸሙበት ወቅት ሲናገሩ አሁን እውን ያደረግነው ለአሜሪካውያን ሰራተኞች ታላቅ ነገር ነው ብለዋል። አዲሱ ፕሬዚዳንት ከአሁን ቀደም ሌሎች ሪፐብሊካን ፕሬዚዳንቶች እንዳደረጉት ሁሉ የጽንስ ማስወረድን የሚደግፉና ዓለም አቀፍ ስራዎችን የሚሰሩ ከመንግስት ድጎማ የሚያገኙ ተቋማት እንዲወጡ አድርገዋል። የሶሪያ መንግስት ኃይሎችና ተቃዋሚ ወገኖች ልዑካን በሩሲያና በቱርክ ለሚደግፈው የሰላም ድርድር በዛሬው ዕለት ካዛክስታን ላይ ተሰባስበዋል። የአማጽያኑ ምንጮች እንደገለጡት ድርድሩ የፊት ለፊት ንግግርን አይጨምርም። ዋና ከተማይቱ አስታስ ላይ የሚካሄደው የዚህ የሶሪያ ተፋላሚ ወገኖች ድርድር አብይ ዓላማ በሩሲያ ኢራንና ቱርክ አስማሚነት ባለፈው የታህሳስ ወር የተደረሰውንና በአብዛኛውም መያዙ የሚነገርለትን አገር አቀፍ የተኩስ አቁም ማጽናት ላይ ያተኩራል ተብሎም ይጠበቃል። ከአሁን ቀደም በዩናይት ስቴትስና በተባበሩት መንግስታት የተደገፉ የተኩስ አቁም ስምምነቶች ተፋላሚ ወገኖች አንዱ ሌላውን በሚወነጃጀሉበት ሳይዙ መናመቅረታቸው ይታወቃል። እንደ አውሮፓውያን የዘመን አቆጣጠር መጋቢት 2011 ዓ.ም ለተቀሰቀሰውና 6 ዓመታት ለዘለቀው የእርስ በርስ ጦርነት ማብቂያ ለማበጀት ከአንድ ዓመት በፊት የተካሄደው የሰላም ድርድርም እንደ ቀደሙት ሌሎች ሁሉ በተመሳሳይ ለፍሬ ሳይበቃ ቀርቷል። የአሁኖቹ ድርድሮች ለሶሪያው ቀውስ ማብቂያ ተስፋ ይፈነጥቃሉ የሚል የጸና እምነት አድሮብኛል ሲሉ የካዛክስታኑ የውጭ ጉዳይ ሚኒስትር ካሪያት አብዱልካሞቭ በመክፈቻ ንግግራቸው ተደምጠዋል። አሁን የሶሪያ ሕዝብ የሚገባውን አንዳች ተጨባጭ ውጤት ላይ መድረስ የእያንዳንዳችን ኃላፊነት ነው ሲሉም አክለዋል። ለዛሬ ተይዘው ታቅደው የነበሩትን የመጀመሪያዎችን ተከታታይ ንግግሮች ያለመሳካት ተከትሎ በተባበሩት መንግስታት ድርጅት የሶሪያው አምባሳደር ባሻር ጃፋሪ ኃላፊነት በተሞላ መንገድ አልተንቀሳቀሱም ሲሉ ተቃዋሚውን ወገኖች ወንጅለዋል። የሶሪያ ጦር ከደማስቆ ወጣ ብላ የምትገኘው የዋዲ ባራድ የተኩስ አቁሙን የተላለፈ ወታደራዊ ዘመቻ አካሂዷል በሚል የቀረበውን ውንጀላ ተችተዋል። ወደ አገሪቱ ዋና ከተማ የሚመጣውን የውሃ አቅርቦት የሚያስተጓጉል ውጊያ የከፈተው ቀድሞ አልኑስራ በመባል የሚታወቀው ጽንፈኛ ቡድን ሸማቂዎች ናቸው በሚል ሶሪያ ትከሳለች። ጃፋሪ አክለውም ቡድኑ ተኩስ አቁሙ የማይመለከተው በመሆኑ እነሱን መከላከል ከተሳሳተ ወገን ጋር እንደ መሰለፍ ይቆጠራል ብለዋል። ዋናው የሶሪያ አማጺ ቡድን በወሩ መግቢያ ላይ ተደጋጋሚ ተኩስ አቁሙን የጣሰ በሚል ባቀረበው ውንጀላ ከድርድሩ ራሱን አግሎ መቆየቱ የሚታወቅ ነው። የአማጽያኑ ዋና ተደራዳሪ ሙሐመድ አሉሽ በበኩላቸው አማጽያኑ የሰላም ሰዎች ናቸው፣ ለግጭቱ እልባት ከሁነኛ የፖለቲካ መፍትሄ ላይ ሊደረስ የሚቻለውም የተኩስ አቁሙ በውጊያው አውድማ በተጨባጭ እውን ሲደረግ ብቻ ነው ብለዋል።
አዲሱ የጋምቢያ ፕሬዚደንት አዳማ ባሮን ስልጣን በለቀቁት ያህያ ጃሜ የ22 ዓመታት አገዛዝ ተፈጽመዋል የተባሉ ወንጀሎችን ለመመርመር የሐቅ አጣሪና የእርቅ ኮሚሽን እንደሚመሰርቱ ገለጹ። ፕሬዚደንት ባሮ ከአሜሪካ ድምፅ ጋር ትናንት ባደረጉት ቃለ ምልልስ 20 ዓመታት ረጅም ጊዜ ነው፣ ሕዝቡ እውነቱን ማወቅ ይኖርበታል ብለዋል። ትዝታ በላቸው ባልደረቦቻችን ጄምስ ባቲና ሳይኔ ማቲና ያጠናቀሯቸውን ዘገባዎች ጨምቃ ተከታዩን ይዛ ቀርባለች። እንደደረሰን ዘገባው እናቀርብላችኋለን።
አንድ የካሜሮን ወታደራዊ ሄሊኮፕተር ናይጄሪያን ከሚያዋስነው ሰሜናዊ የአገሪቱ ድንበር አቅራቢያ ተከስክሶ የማዕከላዊ አፍሪካ ጦር ሰራዊት ህብረት አዛዥ መገደላቸው ተዘገበ። ጄኔራል ጃኮብ ኮጂ የሞቱት ትላንት ማምሻው ላይ ከካሜሮኗ የቦጎ መንደር አቅራቢያ የቅኝት በረራ በማድረግ ላይ ሳሉ መሆኑን አንድ ከፍተኛ የጦሩ አዛዥ ተናግረዋል። ባለስልጣናቱ ጨምረው እንደገለጡት ሌሎች 3 ወታደራዊ መሪዎችና 2 የሄሊኮፕተሯ አብራሪዎች በአደጋው ለህልፈት ከተዳረጉት ውስጥ ይገኛሉ። ጄኔራል ኮጂ በናይጄሪያው እስላማዊ ጽንፈኛ ቡድን ቦኮ ሀራም ላይ የተከፈተውን ዘመቻ ይመሩ የነበሩ ናቸው። ናይጄሪያን ሲያናውጥ ዓመታት ያስቆጠረው ቦኮ ሀራም ከቅርብ ጊዜ ወዲህ የጥቃት አድማሱን በማስፋፋት ካሜሮንን፣ ቻድና ኒጀርን ጨምሮ የናይጄሪያ አጎራባቾችን ማዳረሱ ይታወቃል። ቡድኑ በእስካሁኑ ጥቃቱ ቁጥሩ ከ25,000 በላይ ለሚደር ህዝብ ሞትና ከ2.3 ሚሊዮን በላይ ሰው ከቀዬው እንዲፈናቀል ምክንያት መሆኑንም የተባበሩት መንግስታት ድርጅት አመልክቷል።
የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ መንግሥት በምስራቅ ኢየሩሳሌም የሰፈራ ግንባታ ላይ የተጣለውን እገዳ በማንሳት ከ560 በላይ ቤቶች እንዲሰሩ ፈቅዷል። በያዝነው የአውሮፓውያኑ ዓመት 2017 ተጨማሪ የሆኑ በሺዎች የሚቆጠሩ ቤቶች እንዲገነቡም ውሳኔ አሳልፏል። ዛሬ ቪክተር ቢቲ ከዋሽንግተን አጭር ዘገባ አሰናድቷል። ሶሎሞን ክፍሌ ያቀርበዋል።
የኢየሩሳሌም ከተማ ምክትል ከንቲባ ሚር ቱርጅማን ሲናገሩ መሰል ግንባታዎችን የሚፈቅዱት የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ቃለ መሐላ እስኪፈጽሙ ድረስ ይህን ከማሳወቅ እንዲቆዩ ትዕዛዝ እንደተሰጣቸው አስረድተዋል። የቀድሞው የኦባማ አስተዳደር የአይሁዶችን የሰፈራ ግንባታዎች በተደጋጋሚ ሲያወግዝ መቆየቱ ይታወቃል። የፍልስጤሙ ነጻ አውጪ ድርጅት የሥራ አስፈጻሚ ኮሚቴ አባል ሃናን አሽራዊ ግን ፕሮጀክቶቹ እየተካሄዱ ያሉት ፍልስጤማውያን ወደፊት የራሳቸውን ነጻ ግዛት በሚመሰርቱበት ቦታ ላይ መሆኑን ያስገነዝባሉ። ፕሬዚደንት ማህሙድ አባስም በሁኔታው ባለመደሰት የዩናይትድ ስቴትስ ኤምባሲን ከቴል አቪቭ ወደ ኢየሩሳሌም ማዛወሩ የእስራኤል ፍልስጤማውያኑን የሰላም ሂደት እንደሚጎዳ አስጠንቅቀዋል። ትላንት ከዋይት ሀውስ ቤተ መንግሥት የወጣ መግለጫም የትራምፕ አስተዳደር በዚያ በምርጫ ዘመቻቸው ወቅት በገቡት ቃል መሠረት የመጀመሪያ መክፈቻው ውይይት ላይ ነው ይላል። በአሜሪካ ዩኒቨርሲቲው የእስራኤል ጥናቶች ማዕከል ፕሮፌሰር ራስል ስቶን በበኩላቸው ለቪኦኤ ሲናገሩ ኔታንያሁ ከአዲሱ የዩናይትድ ስቴትስ አስተዳደር ጋር አዲስ ምዕራፍ እንደሚጀመር መግለጻቸውን ተከትሎ የሚጠበቅ እርምጃ ነው ብለዋል። የመካከለኛው ምስራቅ አገሮች የፖለቲካ ተንታኝ ማይክል ፊሽባክ በበኩላቸው ፍልስጤማውያንም ሆኑ የተባበሩት መንግሥታት ድርጅት በተያዙት ግዛቶች ውስጥ እስራኤል የምታካሄደውን የሰፈራ ግንባታ ለማስቆም ማድረግ የሚችሉት ነገር የለም ብለዋል። ይህ በእንዲህ እንዳለ ግን ፕሬዚደንት ትራምፕ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በመጪው ወር ዋይት ሃውስ ቤተ መንግሥትን እንዲጎበኙ ጋብዘዋል።
አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ሄርትዝ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎ ሄርትዝ በ25 ሜትር ባንድ በ11720 በ11835 በ12040 በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ጥር 15 2009 ዓ.ም ምሽት ፕሮግራም ነው።
አምባሳደር ሊንዳ ቶማስ ግሪንፊልድ የዩናይትድ ስቴትስ እና የአፍሪካ ግንኙነት የኦባማ ፕሬዚዳንትነት በሚል ርዕስ የጻፉት መጽሐፍ በቅርቡ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ በተደረገ ስነ ስርዓት ተመርቋል።
We're also creating opportunity for African youth on in terms of strengthening democracy
in በማጠናከር ረገድም ለአፍሪካ ወጣቶች እድል እየከፈትን ነው ምክንያቱም የሚፈልጉት ዲሞክራሲን እንደሆነ ነው የነገሩን። ሀገሮቻቸው ክፍት እንዲሆኑ ነው የሚፈልጉት።
ግሪንፊልድ ከተናገሩት የተወሰደ ነው ያደመጣችሁት። ዘገባ ይዘናል በምሽቱ በሁለተኛው አጋማሽ በአፍሪካ ነክ ርዕሶች ይቀርባል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት መጽሔት ክፍለ ጊዜ
በምሽቱ የመጽሔት ክፍለ ጊዜ በአብይ ርዕስ የተያዘው የዩናይትድ ስቴትስ አዲሱ ካቢኔ ሹመት ጉዳይ ነው። በተወካዮች ምክር ቤቱ የሕግ መወሰኛ ምክር ቤት እየተፈተሹ ያሉ ሹመቶችን የምንቃኝበት አብይ ርዕስ ነው የያዝነው በአብይ ርዕሳችን። ከዚያ ቀደም ብለን ግን በጋምቢያ ስላለው ሁኔታ የተጠናቀረውን ዘገባ እናሰማችሁ።
አዲሱ የጋምቢያ ፕሬዚዳንት አዳማ ባሮ ስልጣን በለቀቁት የያህያ ጃሜ የ22 ዓመታት ግዛት ዘመን ተፈጸሙ የተባሉ ወንጀሎችን ለመመርመር የሐቅና እርቅ አጣሪ ኮሚሽን እንደሚመሰርቱ ገለጡ። ትላንት ለአሜሪካ ድምፅ ራዲዮ በሰጡት ቃለ ምልልስ 20 ዓመታት ረጅም ጊዜ ነው፣ ሕዝቡ እውነቱን ማወቅ ይኖርበታል ነው ያሉት። ባልደረቦቻችን ጄምስ ባቲና ሳኒሊ ማቴኔ ያጠናቀሯቸውን ዘገባዎች ትዝታ ብላቸው እንዲህ አጠናቅራ ይዛ ቀርባለች።
አንድ የፕሬዝደንት ባሮ አማካሪ ዛሬ ለጋዜጠኞች እንደተናገሩት ጃማ ያየ አገር ለቀው ከመውጣታቸው በፊት ከሀገሪቱ ካዝና 11 ሚሊዮን ዶላር ሰርቀዋል። የቅንጦት ተሽከርካሪዎችን በአውሮፕላን ጭነው አሾልከዋል። በረጅሙ የግዛት ዘመናቸው ተቋሚ ፖለቲከኞችና ጋዜጠኞችን ማሰር ጭምር ከፍተኛ የመብት ረገጣ ያካሄዱ እንደነበር የሰብአዊ መብት ተቆርቋሪ ድርጅቶች ይናገራሉ። ጃመ ቅዳሜ ዕለት ሙጭጭ ያሉበትን መንበር ትተው ከጋምቢያ የወጡት የምዕራብ አፍሪካ ኢኮኖሚ ማህበረሰብ ኤኮዋስ ስልጣን ካለቀቁ ወታደራዊ እርምጃ ሊወስድ በመዛቱ ነው። የቀድሞው ፕሬዝደንት እንደ አውሮፓ አቆጣጠር ታህሳስ 1 በተካሄደ ምርጫ ባሮ ማሸነፋቸውን አልተቀበሉም ነበር። ባሮ ባለፈው አርብ ዳካር የሚገኘው የጋምቢያ ኤምባሲ ውስጥ ቃለ መሐላ ሲፈጽሙ ከጋዜጠኛችን ሲያን ማርነ ጋር ቃለ ምልልስ አድርገዋል። አዲሱ ፕሬዝደንት ጃመ ጋምቢያ ውስጥ እንዲኖሩ እንደጠየቋቸውና ለደህንነታቸው ግን ዋስትና መስጠት እንዳልፈለጉ ጠቅሰዋል። ወደፊት በጋምቢያ የፕሬዝደንታዊ ስልጣን ጊዜ ገደብ እንዲኖር የምርጫ ህግጋት እንዲሻሻሉ እንደሚያደርጉ የ51 ዓመቱ ባሮ ተናግረዋል። በአገሪቱ ለዲሞክራሲ ጠንካራ መሰረት እንዲጣልና ፕሬዝደንታዊ ጊዜ ገደብ እንዲኖር ማድረግ አለብን። እንደዚያ ሲሆን ስልጣኑን የሚይዙት ይጠነቀቃሉ። እንደ ያያ ጀመ ለ22 ዓመታት ስልጣን ላይ ከቆዩ በኋላ አለቅም ብለው ሙጭጭ አይሉም ብለዋል አዲሱ ፕሬዝደንት። ባሮ አስተዳደራቸው የጋምቢያን የጸጥታ ኃይልና ሰራዊት ዘመናዊ ለማድረግ እንደሚሰራም ቃል ገብተዋል። የሰለጠነ ዲሲፕሊን ያለውና የተደራጀ ጦር እንዲኖረን እንሰራለን። የጸጥታ ኃይሉን በሁለት እንከፍላለን። ፖሊስ የአገር ውስጥ ደህንነት ጠባቂ ይሆናል። ወታደሩ ደግሞ የአገር መከላከያ ይሆናል። እነዚህ መሻሻሎች በአጽንኦት የሚካሄዱ ይሆናል ይላሉ አዲሱ ፕሬዝደንት። አዳማ ባሮ የያያ ጃመን ካቢኔ አባላት ሙሉ በሙሉ እንደማይቀበሉ፣ የሰራዊቱ አባላት ግን የጋምቢያ ዜጎች እንደመሆናቸው መጠን እንደየችሎታቸው ለየስራ እንደሚመደቡ ተናግረዋል። ባሮ የውጭ መዋለ ንዋይ መዳቢዎችን በማመላከት ሲናገሩ በቁልምጫ ስማይሊንግ ኮስት ወይንም ባለፈገግታዋ የባህር ዳርቻ የምትሰኘው ጋምቢያ ተመልሳ መጥታለች ብለዋል። ልነግራቸው የምወደው በሩ ክፍት ነው፣ ለመዋለ ንዋይ አፍሳሾች ወደ አንድ አገር መግባት መልካም አስተዳደር ሰላምና ጸጥታ የህግ የበላይነት መኖር አስፈላጊ ነው። እነዚህ ናቸው የንግድ ሰዎች ገንዘባቸውን እንዲያፈሱ የሚያደፋፍሩት። ይህን ጋምቢያ ውስጥ ስራ ላይ ለማዋል ቁርጠኞች ነን። እንዲህ አይነቱ አሰራር ደግሞ ለህዝባችን ስራ ይፈጥራል፣ ጋምቢያ ትለማለች ማለት ነው ብለዋል አዲሱ ፕሬዝዳንት። የሆነ ሆኖ አዳማ ባሮ በአገሪቱ ፕሬዝዳንትነት ስንት ጊዜ መመረጥ እንደሚፈልጉ ፍንጭ ከመስጠት ተቆጥበዋል። ያ የጋምቢያ ህዝብ የሚያደርገው ውሳኔ ነው በማለት ህዝቡ በድምጹ በሰጠን ኃላፊነትና እምነት እነዚህን አላማዎች በተግባር ልናውል ተዘጋጅተናል፣ የተቀረው የጋምቢያ ህዝብ ውሳኔ ነው ብለዋል።
አድማጮች አሁን ቀደም ብለን ወደ አስተዋወቅ ነው የለቱ አቪሩስ ነው የምንሻገረው። የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የፕሬዝዳንት ዶናልድ ትራምፕን ካቢኔ እጩዎች ሹመት ወደሚመለከተው
የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የፕሬዝዳንት ዶናልድ ትራምፕን ካቢኔ እጩዎች እየፈተሸ ባዶ ቦታዎችን በዚህም ሳምንት ውስጥ መሙላት ይጠበቅበታል። ዋናው ትኩረት ግን የብሔራዊ ደህንነት ቡድኑን ማሟላት ነው የሚሆነው። በሌላ በኩል ለውጭ ጉዳይ ሚኒስትርነት የታጩትን የኤክሰን ሞቢል ኩባንያ ዋና ሥራ አስፈጻሚ ሬክስ ቲለርሰንን ሹመት ለማጸደቅ ቁልፍ የሚባሉ ሪፐብሊካን ሴናተሮች ድጋፋቸውን እየሰጡ መሆናቸውን ሪፖርተራችን ማይክል ባውማን ዘግቧል። ሪፐብሊካኗ እንደራሴ ሱዘን ኮሊንስ የሰሞኑን የምርጫውን ሂደትና ውጤት በተከታታይ ያውጃሉ።
The ayes are 98 and the nays are 1 and the nomination is confirmed.
Shumatun yaṣaddaqut 98 nacho taqawmo and bicha no selezi shumatu tsadqwal. Ballafo arb ketekayedu yeshumat fittashana masdeqya sinasraatoch ba andu lay ketenagerut no Susan Collins yesemano. Collins yesemano. Mr. Donald Trump yeketnant bestiaw arb qale mahalla befetsemu betkit saatat ust yehgmo senya mikirbetu tesebsebo lemekelakiyana laager ust denennet mesraya betoch yetachutun ministroch shumet bekeftenya dims azdiqwal. አሁን ሰልፉ ላይ ያሉት የውጭ ጉዳይ ሚኒስትርነት እጩ ሬክስ ቲለርሰን ናቸው። ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር አላቸው ስለሚባለው የተመቻቸ ግንኙነት አንዳንዶች ድጋፋቸውን እንዲያርቁ ቢያደርጋቸውም ከሪፐብሊካኑ እንደራሴዎች የበዙት ግን አሁን እየደገፏቸው ነው ሬክሰንን።
This wasn't an easy call, but I also believe that when there's doubt, the president...
ይቀላል ድምጽ አይደለም። ጥርጣሬ እስካለ ድረስ ፕሬዝዳንቱ ሰበብ ያገኛሉ ብያምናለሁ።
የሚስተር ቲለርሰን የመጀመሪያው ከባድ ፈተና የሚሆነው በሴኔቱ የውጭ ግንኙነቶች ኮሚቴ የሚካሄደው ድምጽ ይሆናል። ዛሬ ከጥቂት ሰዓታት በኋላ ነው ድምጹ ይሰጣል ተብሎ የሚጠበቀው። በሌላ በኩል ደግሞ የማዕከላዊው የስለላ ኤጀንሲ የሲአይኤ ዳይሬክተራቸው እንዲሆኑ ዶናልድ ትራምፕ ያጯቸው ማይክ ፖምፔዮ ሹመት ባለፈው አርብ ሳይጸድቅ መቅረቱ ዋይት ሃውስን አበሳጭቷል። አብላጫዎቹ ሪፐብሊካን ዛሬ ለማጽደቅ ግፊት ከመያሳድሩባቸው የሹመት ንግግሮች አንዱ የሚሆነው የዚሁ የሚስተር ፖምፔዮ ሹመት እንደሚሆን ተነግሯል። የዋይት ሃውስ ቃል አቀባይ ሻውን ስፓይደር በዲሞክራቶቹ ቢቅርታ ሾን ስፓይሰር በዲሞክራቶቹ እንደራሴዎች ላይ ቅሬታ አሰምተዋል። ዛሬ ለጋዜጠኞች በሰጡት መግለጫ
Senate Democrats are stalling the nomination of Mike Pompeo and playing politics with national security.
የሴኔቱ ዲሞክራቶች የማይክ ፖምፔዮን ሹመት ያዘገዩ በብሔራዊ ጸጥታችን ላይ ፖለቲካ ጨዋታ እየተጫወቱ ነው። እናንተ ስለዚህ ነው መዘገብና መጻፍ ያለባችሁ።
ለጋዜጠኞች ከሰጡት መግለጫ ነው የተወሰደው። ይሄ ፕሬዚደንት ዶናልድ ትራምፕ ሁሉንም እጩዎቻቸውን እንደሚያጸድቁ እንደሚያገኙአቸው ተናግረዋል።
We're going to get them all through, but some will take a little bit longer than others.
ሁሉንም ተሿሚዎቻችንን እናጸድቃለን። ያንዳንዶቹ ብቻ ከሌሎቹ ጥቂት ዘግየት ሊል ይችላል።
ከትራምፕ የቀደሙት ፕሬዚደንቶች ስራቸውን የጀመሩት ከርሳቸው የተሻለ ቁጥር የነበራቸውን የካቢኔ ሹመኞች እየያዙ እንደነበረ ሪፐብሊካኑ ሴናተር ጆን ማኬን ይናገራሉ።
I remember very well in January of 2009 the Senate on the first day
በጥር 2001 ዓመተ ምህረት በመረቃው ለት ሴኔቱ 7 የካቢኔ አባላት ሽመት እንዳጸደቀ አስታውሳለሁ። 7 ሁለት አልነበረም። ለመሆኑ ለምን ይሆን ለፕሬዝዳንቱ ከምን ጊዜም በበለጠ ሁኔታ አብዝተው የሚፈልጉትን የጸጥታ ቡድናቸውን የማናሟላላቸው?
ዲሞክራቱ ሴናተር ሮን ዋይደን እንዲህ ይላሉ።
If there was ever a group of the cabinet nominees that cry out for rigorous scrutiny, it's this one. The president elects cabinet is a swamp cabinet.
ይህ የጠበቀ ፍተሻ እንደ ትራምፕና ካቢኔ የሚያስፈልገው ሌላ አልነበረም። አይን ማየት እስከሚችለው የፕሬዝዳንቱ ካቢኔ የግጭቶች ስነ ምግባር ጥያቄዎች ሊኖርባቸው በሚችሉ ቢሊዮነሮችና ባንክ ባለሙያዎች የተሞላ ነው።
ይህ እኮ ሴኔቱ የቀረበለትን ሁሉ እንዲያጸድቅ ነው ወይስ የሚጠበቅበትን የቁጥጥር ሥራ እንዲያከናውን ብለዋል ዴሞክራቱ ሰናተር ሮን ዋይደን። ቀደም ሲል የሰማችሁት የዴሞክራቶቹ የአናሳ መሪ በሴኔቱ ውስጥ የሆኑት የተወካዮች ምክር ቤት አባል ወይም የሕግ መወሰኛ ምክር ቤቱ አባል ሴናተር ቻክ ሹመር የተናገሩትን ነበረ። በዚህ በዩናይትድ ስቴትስ የሹማምንቱ የካቢኔ አባላቱ ምርጫ ላይ እየተካሄደ ያለው የሴኔቱ ፍተሻ አሁንም እንደቀጠለ ነው። አዳዲስ ዜናዎች፣ አዳዲስ ውጤቶች በደረሱን ቁጥር እየተከታተልን እናቀርብላችኋለን። ሚስተር ዶናልድ ትራምፕ ባለፈው አርብ ባደረጉት ንግግር ላይ ያዘጋጀነውን ትንታኔም እንደዚሁ በዚህ ምሽት እናቀርብላችኋለን። አሁን ወደ ተከታዩ ዘገባ እናልፋለን።
የረድኤት ሰራተኞች ባለፈው ዓመት በማዕከላዊ አፍሪካ ሪፑብሊክ ከ365 በላይ የጸጥታ አደጋዎች ገጥሟቸዋል ይላል። ይህም በሶሪያ፣ በአፍጋኒስታን፣ በሶማሊያ እንዲሁም በኢራቅ ከተፈጸመው የበዛ ነው። የአሜሪካ ድምፅ ራዲዮ ዘጋቢ ዛክ ባርዶፍ ከማዕከላዊ አፍሪካ ሪፐብሊክ በላከው ዘገባ እንዳመለከተው እንዲህ አይነቶቹ የጸጥታ ፈተናዎች የረድኤት ሰራተኞች በሰላም እርዳታ የማቅረብ ስራቸውን እንዳያከናውኑ እንቅፋት ይፈጥራል ነው ያለው። አዳነች ፍሳዬ ዝርዝሩን ይዛለች።
የረድኤት ሰራተኞች በባምባሪ በማዕከላዊ አፍሪካ ሪፑብሊክ በአገር ውስጥ ከመኖሪያቸው የተፈናቀሉ ሰዎች ከተጠለሉባቸው አንዱ በሆነው ሰፈር ምግብ ያከፋፍላሉ። በአካባቢው በተቀናቃኝ ትጥቀኞች መካከል በሚካሄዱ ግጭት ምክንያት ባለፈው ወር ብቻ 10,000 የሚሆኑ ሰዎች ከመኖሪያቸው ተፈናቅለዋል። ባለፈው ታህሳስ ወር ባምባሪ የሚገኘው የድንበር አልባ ሐኪሞች ግቢ 2 ጊዜ ተዘርፏል። የባምባሪ ከንቲባ ማቲው ባታቤን ዝርፊያውን የፈጸሙት አካባቢውን የሚቆጣጠሩት አማጽያን ሳይሆኑ ማንነታቸው ያልታወቀ ሰዎች ናቸው ብለዋል።
ይህን ሁሉ እናወግዛለን። እንዲህ አይነት ተግባር የሚፈጸመው በችግር ምክንያት ይመስለኛል። በድህነት ምክንያት፣ ያለመማርም ጭምር ነው። አንድ ሰው በሚገባ ካልተማረ እንዲህ አይነት ባህሪ ማንጸባረቁ አይቀሬ ነው።
የድንበር አልባ ሐኪሞች ቡድን ከተዘረፈው በኋላ በአምባሪ ውስጥ ያሉትን ሰራተኞችን ቁጥርና እዚያ የሚያከናውነውን ስራ ቀነሰ። የረድኤት ስራ መቀነስ የረጅም ጊዜ ጉዳት እንደሚያስከትል በማዕከላዊ አፍሪካ ሪፑብሊክ የድንበር አልባ ሐኪሞች ተወካይ ኢማኑኤል ላምፓርት አስገንዝበዋል።
ትናንሽ ልጆች ሊከተቡ አይችሉም። ስለሆነም ተቅማጥን ለመሳሰሉትና ለሌሎች ተላላፊ በሽታዎች ይጋለጣሉ።
በሀገሪቱ ባለው ቀውስ ምክንያት ልጆች ባለመከተባቸው ከቅርብ ዓመታት ወዲህ የሚሞቱት ልጆች ቁጥር ከፍ ብሏል። 2.2 ሚሊዮን የሚሆኑ የሀገሪቱ ዜጎች ከጠቅላላው ሕዝብ ቁጥር ወደ ግማሽ የሚጠጋ ማለት ነው ሰብአዊ ረድኤት ያስፈልጋቸዋል። ባለፈው ዓመት በሀገሪቱ ዙሪያ በረድኤት ሰራተኞች ላይ በሚፈጸመው ጥቃት ምክንያት 27 ጉዳት እንደደረሰባቸው ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች የጸጥታ ተቋም መዝግቧል። ይህም በአፍጋኒስታን፣ በኢራቅና በሶማሊያ ላይ ከተፈጸመው የበዛ ነው። 5 የረድኤት ሰራተኞች ተገድለዋል። የተባበሩት መንግስታት ድርጅት የሰብአዊ ረድኤት ጉዳይ ባለሥልጣን ባርባራ ባቲስታ ለአሜሪካ ድምፅ ሬዲዮ በተናገሩት መሠረት የረድኤት ሰራተኞችንና የሲቪሉን ህዝብ ደህንነት በመጠበቅ ተግባር የሚተማመኑት በሀገሪቱ መንግስትና በመንግስታቱ ድርጅት ሰላም ጠባቂ ኃይል ነው።
Say that is challenging because none of the two have the means.
ሁለቱም ወገኖች ሙሉ በሙሉ ጸጥታ ለማስከበር የሚችልበት አቅም የላቸውም። የሰላም ጥበቃው ኃይል ውስን በመሆኑ መላ ሀገሪቱን ሊጠብቅ አይችልም።
የተባበሩት መንግስታት ድርጅት ሰላም ጠባቂዎች ከባድ መሳሪያና ብረት ለበስ ተሽከርካሪዎች ያሏቸው ቢሆንም በመላ ሀገሪቱ ያሉት 12000 ወታደሮች ብቻ ናቸው። የሀገሪቱ ወታደራዊና ፖሊስ ኃይል ደግሞ የመሳሪያ ማዕቀብ ተጥሎባቸዋል። የሀገሪቱ የጸጥታ ሁኔታ እየተባባሰ የሄደው በሀገሪቱ የተፈጥሮ ሀብት ላይ በሚካሄደው ግጭትና ለሰብአዊ ረድኤት ተደራሽነት ባለመኖሩ እንደሆነ ላምፓርት አስገንዝበዋል። ለሰብአዊ ረድኤት ሰራተኞች የጸጥታ ጥበቃ ለማድረግ የሀገሪቱ ባለሥልጣኖች ከተባበሩት መንግስታት ድርጅት ኃይሎች ጋር እንደሚቀናጁ ባቲስታ ገልጸዋል።
Considering that the means and the capacity is limited, at least we can prioritize and say, listen, this
የጸጥታ ጥበቃውን አቅምና ውስንነት መሰረት በማድረግ የትኛው መቅደም እንዳለበት በመነጋገር ችግሩን ለመፍታት እንሞክራለን። አሁን ታዲያ ውጤት እየታየ ነው ለማለት እችላለሁ።
ችግር የሚሆነው የረድኤት ሰራተኞቹ አደገኛ በሚባሉት ቦታዎች ሲገቡ ነው። ምክንያቱም የጥበቃ ዋስትና ሊኖራቸው አይችልምና።
ክቡራትና ክቡራን አድማጮች አሁን ከምሽቱ 3 ሰዓት ከ26 ደቂቃ ነው አዲስ አበባ ላይ። እንደዚሁም ዋሽንግተን ዲሲ እና አካባቢዋ ሰኞ ጥር 15/2009 ዓመተ ምህረት ከቀኑ 7 ሰዓት ከ26 ደቂቃ ነው። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ እየተላለፈላችሁ ያለ መደበኛ ስርጭታችን ነው። አሁን ከአስተያየቶቻችሁ እነሆ።
ሰላም ጤና ይስጥልን ዜዎች፣ እንዴት ናችሁ? ዮኒ ነኝ ከዚሁ ከቬጋስ። ትናንትና ባሳለፋችሁት ዜና መሰረት አሜሪካ ውስጥ ሰላማዊ የሆነ ትራንዚሽን ነበረ ምናምን ያለ ስታወሩ ነበር። መንገድ እየዘጉ ብዙ ነገር እያደረጉ እያሉ፣ እናንተ ግን እሱን ደብቃችሁ ፒስፉል ነበር ሰላማዊ ነበር ምናምን ያለ ስታወሩ ነበር። በጣም ሼም ነው እውነት። ኢትዮጵያ ውስጥ አዳሉት ሚዲያዎች ምን እንዲሉ ነው የምጠብቋቸው? ኢትዮጵያ ውስጥ የሆነ ነገር ሲሆን ፈልፍላችሁ ታወጣላችሁ። እዚያ አሜሪካ ግን አምን ሰዎች መኪና እያቃጠሉ ትሬን ስቴሽን እየዘጉ ምን እያደረጉ እንትን ሲሉ በጣም ሰላማዊ ነበር። የአፍሪካ ህዝቦች ምን እንዲማር ትፈልጋላችሁ ምናምን? ጥሩ አይደለም። እናንተ ማታርጉ ሰው እንዳያደርግ አትፍቀዱ። ቴንክ ዩ
ቪዎች፣ ሰላም ለእናንተ ይሁን በማለት ዛሬ አስተያየቴን መስጠት ፈለግኩኝ። ይህም በአሜሪካን የምርጫ የሰላማዊ ምርጫ ሽግግር ወይም ደግሞ በሰላም ስልጣን መረካከብ ሁኔታ እናንተም ስትዘግቡ ሰምቻለሁ። ጥሩ ዘገባ ነበረ። ሰለሞን ከስፍራው ሆኖ ይዘግብ ነበር እና ሰምቻለሁ። እንደገናም ደግሞ በዚህ በቅዳሜው ደግሞ ሰላማዊ ሰልፍ በሴቶች በተጠራው ሰላማዊ ሰልፍ በዘመቻ መልክ በመላው አሜሪካን እንዲሁም በአውሮፓ በተለያየ ቦታ ላይ ተደርጓል። የዶናልድ ትራምፕን በመቃወም በሴቶች ላይ ባላቸው በሀገሪቷ ላይ ባላቸው በተለያየ ሁኔታ እና ነገሩ የሚደገፍ ነው፣ የሚደነቅ ነው። የስልጣን ሽግግሩ በሰላማዊ መንገድ መሆኑን አይተናል። እስቲ የሀገራችንም አምባሳደር የሆኑት አቶ ግርማ ብሩን በቦታው ላይ ሳይገኙ አይቀሩም። እንደው ምን ተማሩ? ምን አስተዋሉ? ምን ይማራሉ? 100% እጅ አሸነፍን ወይም ደግሞ ሙሉ በሙሉ አሸነፍን ብለው የፓርላማውን ወንበር ጠቅልሎ የያዘ የገዢው መንግስት ባለስልጣናትና መሪዎቹን ፓርቲው ምን ይማራል? እባካችሁ ልቦና ይስጣችሁ። እስቲ ከነዚህ ከምታዩት እንኳን ተማሩ። ሁላችንም እንደዚህ አይነት ዘመን ያምጣልን። እንደ አሜሪካን በሰላም ስልጣን በሰላማዊ መንገድ በዲሞክራሲ መንገድ መምረጥ የምንችልበት ዘመንና ጊዜ አምጣለን። እግዚአብሔር አመሰግናለሁ። እግዚአብሔር ይባርካችሁ። ኢትዮጵያን እግዚአብሔር ይባርክ። ይበች
አሜን።
እናመስግን መጀመሪያ።
እናመሰግናለን ስለ አስተያየቶቻችሁ ክቡራትና ክቡራን ሁላችሁም። አስተያየቶቻችሁ ዛሬ የተስተናገዱላችሁም ያልተስተናገዱላችሁም፣ ከተስተናገዱት መካከል ግን አንዱ አስተያየት ሰጪ አሉላ የእኛን ምላሽ የሚፈልጉ ይመስለኛል። ምክንያቱም ስንዘግብ የነበር ነው እኛው ነበርንና አስተያየት ሰጥተዋል። እንግዲህ በዚህ የዩናይትድ ስቴትስ ሰላማዊ የስልጣን ሽግግር ወቅት እንዴት አይነት ሁኔታዎች እንደነበሩ ሁሉንም ገጽታዎች አስተናግደናል። በመንግስቱ በኩል ሲካሄድ የነበረውን እውነትም ልደግም ፈልጋለሁ አሁንም እኔ ነበርኩኝ ቦታው ላይ እንከን የለሽ ሊባል የሚችል ሰላማዊ የስልጣን ሽግግር ተደርጓል በዩናይትድ ስቴትስ ፓርቲ ተለውጧል ፕሬዚደንት ተለውጧል መንግስት ተለውጧል ሰላማዊ ነበር በሌላ በኩል ደግሞ በየጎዳናው ላይ ይታዩ የነበሩ በደጋፊዎችና በተቃዋሚዎች መካከል ይታዩ የነበሩ ግጭቶችን ዜጎች ወጥተው አስተያየቶቻቸውን ለመግለጽ ያላቸውን ነጻነትና መብት እየተጠቀሙ ያንጸባርቁ የነበረውን ሁኔታም አሳይተናል ግጭቶች የተፈጠሩባቸው አካባቢዎችንና ከመብት ውጪ የሄዱ ንብረት ያጠፉና ጉዳት ያደረሱ ሁኔታዎችም ደግሞ በህግ የተያዙበትንም ሁኔታ እንደዚሁ እየዘገብን እንገኛለን። ስለዚህ ሰላማዊ የስልጣን ሽግግር ስንል መንግስቱ ልቀቃ ትልቀቅ ወረዳ ትውረድ በሚል ንትርክ የገባበት ሁኔታ አለመኖሩን ነው። ህዝብ መርጧል፣ የህዝብ ድምጽ ተሰምቷል። የዩናይትድ ስቴትስ የቀደመው መንግስት ለአዲሱ የዩናይትድ ስቴትስ መንግስት ሰላማዊ በሆነ እንከን የለሽ ማለት ፈልጋለሁ በድጋሚ ሁኔታ ስልጣኑን አሸጋግሯል።
ትክክል ብለሃል ሰለሞን። በፈርጁ ነው የሚዘገበው። አድማጫችን ምናልባት ሁለት ነገሮችን አንድ ላይ የቀላቀሉ ይመስላል። አንተ እንደለየኸው የቀደመው የስልጣን ሽግግሩ አሰራር ሂደትን፣ ዲሞክራሲ ፍሰትን፣ አንድ መንግስት ሌላ የሚተካበትን ነው ሰላማዊ ሽግግር እያልን ቀን ሙሉ ስንል የዋል ነው። በሌሎች ፕሮግራሞቻችን ምናልባት በተከታታይ ይነሳል። አወዛጋቢ የምርጫ ዘመቻ እንደነበረው ያህል ሽግግሩ ግን ሰላምም ቀጥታም ነበረ። የማይስማሙበትን መቀበል ጭምር ዲሞክራሲ ይጠይቃልና ብዙዎች ያልተስማሙበትን ደግሞ በነጋታው ወጥተው አደባባይ ወጥተው አቅርበዋል። ምናልባት ለሌሎች አነጋጋሪ ፕሮግራሞች የሚጋብዝ ጥያቄ አድርገን ልንወስደው እንችላለን።
በነገራችን ላይ እኚህ አዲሱ ፕሬዚደንት ዶናልድ ትራምፕ ሲመጡ ከዘመቻቸው ጊዜ ጀምሮ የ44ኛውን ፕሬዚደንት ስራዎቹ ብዙዎቹን እሰርዛቸዋለሁኝ፣ የመጀመሪያው ቀን ስራ ይሆናል፣ ዋናውን የሚሉትን የጤና ዋስትና ፖሊሲያቸውን ሁሉ እሰርዛለሁ፣ በሌላ ተካለሁ እያሉ ነበረ። የኢራንን ንግግር እሰርዛለሁኝ፣ ቀዳለሁኝ ውሉን እያሉ ነበረ። የአየር ንብረት ለውጥ ላይ ዩናይትድ ስቴትስ የምትሰጠውን ድጋፍ አነሳለሁኝ፣ የፓሪሱን ስምምነት እቀዳለሁኝ ሲሉን ብዙ ያለፈው መንግስት ያደረጋቸውን ውጤቴ ናቸው የሚላቸውን ነገሮች ሁሉ እቀዳለሁኝ፣ አፍርሳለሁ እያሉ ጭምር ሪፐብሊካን ፓርቲው ተቃውሞ እያሰማ በቀደመው አስተዳደር ላይ ማለት ነው ጭምር ነው ወደ ሪፐብሊካን ፓርቲው ወደ አዲሱ ፕሬዚደንት የመጡት
ተሸጋገረ። በዛሬው ዕለት የወሰኗቸው ሁነኛ የሚባሉ የመጀመሪያ ቀናቸው የወሰዷቸው እርምጃዎችም አሉ። ለሁሉም ግን አስተያየት ያደረሳችሁን በሙሉ እናመሰግናለን።
በተከታታይ ፕሮግራሞቻችን አስተያየቶቻችሁን ከልብ እናከብራለን። ይህንን አስተያየታቸውን የሰጡንን አድማጭ ጭምር እንደው ለማብራሪያ ያህል ነው የገባ ነው። የስልክ ቁጥሮቻችን እናስታውስ አሉ ላይ አስተያየት መስጫ
መልካም 2022059947 ነው። አድማጮች አስተያየቶቻችሁን ላኩ። በተከታታይ ፕሮግራሞቻችንም ሰፋፊ ውይይቶች ይኖራሉ በተነሱ ርዕሶች ላይ። እግዜር ይስጥልን።
የተከበራችሁ አድማጮች የ45ኛው የዩናይትድ ስቴትስ ፕሬዚደንት ዶናልድ ጆን ትራምፕ ባለፈው አርብ ቃለ መሐላ በፈጸሙ ዕለት ባደረጉት ንግግር ላይ አንድ ትንታኔ ጀምረን ነበረ። በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ መምህሩ እንዲሁም በታዋቂው ስክሪፕስ የጋዜጠኝነት ትምህርት ቤት መምህር ናቸው። የፉልብራይትም ዓለም አቀፍ ስኮላር ናቸው። ዶክተር ብሩክ ኃይሉ በዚህ የዘመቻው ወቅት አብረውን ቆይተዋል። ብዙ ትንታኔዎችን ሲሰጡን ነበረ። አሁንም በዶናልድ ትራምፕ ንግግር ላይ የጀመሩት ትንታኔ አለ። ትናንትና ያነጋገርኳቸው ልክ ዶናልድ ትራምፕ ንግግራቸውን እንደፈጸሙ ባለፈው አርብ ነበረ። አሁን የዶክተር ብሩክ ትንታኔ ሁለተኛ ክፍል ይቀጥላል።
እስቲ ወደ አንድ አፍሪካን ሊያሳስባትና ሊያስጨንቃት ወደሚገባ ጉዳይ ደግሞ ሊሄድ፣ አፍሪካንም ኢትዮጵያን ደግሞ በተለይ ምክንያቱም ዩናይትድ ስቴትስ ለኢትዮጵያም ሆነ ለአፍሪካ ግዙፍ አጋር ከሚባሉ ግዙፍ ረጂ ከሚባሉ ሀገሮች አንዷ ነች። ይሄ እርዳታ በልማት በኩል ብቻ ሳይሆን በጣም መሰረታዊ ከሆኑ ሕይወት አድን ከሆኑ ጉዳዮች ይነሳል። አጣዳፊ የምግብ እርዳታ አለ፣ የጤና ጉዳይ አለ፣ ኤችአይቪ ኤድስ አለ፣ ቱበርክሎስስ አለ፣ የእናቶች ጤና አለ፣ የሕፃናት ጤና አለ። ከእንደዚህ አይነት ሁኔታዎች አኳያ ስንመለከትና ዶናልድ ትራምፕ ደግሞ በሌላ በኩል ዛሬ እኛ ድልድዮቻችን እየፈራረሱ፣ መንገዶቻችን እየፈራረሱ፣ መሰረተ ልማታችን እየወደመ ገንዘብ እንበትናለን ለዓለም ሲሉ ተናግረው ነበር እና ከአሁን በኋላ ወደፊት ነው የምንመለከተው ብለዋል። ወደዛ እናይም ብለዋል። ምን ያህል ለመሆኑ ያሰጋል እንደ አፍሪካ ያለውን? ምናልባት ሀገሮች በእርግጥ ራሳቸውን ችለው በራሳቸው መቆም ያለባቸው ቢሆንም አሁን ባለንበት የተሳሰረ ዓለም ውስጥ ግን ከችግሮቹ ግዝፈት አኳያ የአሜሪካ የሌሎችም ትልልቅ ሀገሮች እርዳታ መቼም የሚናቅ አይደለም።
እንግዲህ ይሄ ቁልፍ ጥያቄ ነው። በሁለት ደረጃ ነው የማየው። ዶናልድ አፍሪካን በተመለከተ እውነቱን ለመናገር ዶናልድ ትራምፕ ለአፍሪካ ፕራዮሪቲ አይደለችም። የአፍሪካ ክፍለ አህጉር የስልጣን መዋቅሮና የአቴንሽናቸውን ስናይ ትኩረታቸውን ታችኛው መሰላል ላይ እንዳለች ነው መወስደው። እንግዲህ አሁን እሳቸው ትኩረታቸው ወደ አሜሪካ ብለዋል። ስልጣን ተረከቡ የመጀመሪያው 6 ወር፣ የመጀመሪያው 9 ወር፣ የመጀመሪያው አመት በዛን ወቅት ውስጥ ባጀት ዩኤስኤአይዲ የመሳሰሉት ባጀት መቀነሱ፣ የሰው ኃይል መቀነሱ የማይቀር ነው። ምክንያቱም ሪሶርስ ኪት ለሀገር ውስጥ ስራዎች እና ፕሮጀክቶች ገንዘብ መዞር አለበት፣ ወደ ሀገራዊ ውጭ መቀነስ አለበት እና የመጀመሪያው አመት ላይ ትልቅ ጉዳት ነው። አሜሪካ ያረጋት ውጭ ሄዳ በምትንቀሳቀሰው በምታደርገው ጄኔሮሲቲ በመሳሰሉት ጉዳይ ነው እና እኚህ ሰውዬ የሚነቁት ወይም ችግር እየፈጠሩ እንደሆነ አፍሪካ ወደ ጎን በማድረግ ሜቢ አንደርስታንድ ያደረጉ ሊመጡ የሚችሉት ያው በብርቱ አድቫይዘሮች ማብራራት ነው። እንደገናም በራሳቸው ግንዛቤ አሜሪካ ከአፍሪካና ከሌላ አህጉር ዲዝንጌጅ ማድረግ አፈግፍጋ ወደ ራሷ መመለሷ ውጤቱ አመት ሁለት አመት በኋላ ምን ያህል ቀውስና ትርምስ፣ ምን ያህል በሰብአዊ መብት በምግብ ቅነሳ፣ በሚሊተሪውም በሴኪሪቲውም አሜሪካንን ገሸሽ ሲሉ ኢፌክቱ ዳሜጁ እየታወቀ ሲመጣ ወደው ሳይሆን በግዳቸው መመለሳቸው ማይቀር ነው ብዬ ነው የምገምተው። በሁለተኛ ደረጃ ምሎ ይህንን ነው። ኢትዮጵያን የመሳሰሉ ቁልፍ ሀገሮችን በተመለከተ መቼም እሳቸው ገና ግንዛቤ ባይኖራቸውም እንግዲህ መከላከያ ሚኒስትሩ እና ዲፓርትመንት ኦፍ ሆምላንድ ሴኪሪቲ እንዲሁም በአሁኑ ሰዓት እየጸደቀ ነው ሚኒስትርነታቸው እጩነታቸው እየቀረ በዚህ ምሽት ሰዓት እና እነሱ እውቀቱም ኤክስፒሪየንሱም ተሞክሮም ስላላቸው እግዚኦን ብለው እኚህን ሰውዬ በዛ ላይ ትኩረት እንዲያደርጉ ማድረጋቸው አይቀርም። ትብብሩ ይቀጥላል፣ ሞስት ፕሮባብሊ ሊቀጥል ይችላል የሚል ግምት ነው ያለኝ። ችግር ላይ ግን አቶ ሰለሞን ወድቀዋል። እኚህ ሰውዬ ትናንት ራሱ በልዩ ትእዛዝ የፕሬዚደንት ኦባማ 50 ቁልፍ ባለስልጣኖች እባካችሁ በልመና እባካችሁ ቆዩልን ተብለው ሰኞ ስራቸው እንዲቀጥሉ ተለምነዋል። ብዙዎቹ አንዳንዶቹ ሰር አንዳንዶቹ እምቢ ብለዋል። የሚያሳየው መሰለ በአንደኛው ዙር የፖለቲካ ሹመት ሲሰጥ 690 ቦታዎች ያሉ መሸፈን እንኳን አልቻሉም። ዶናልድ ትራምፕ ገና ናቸው፣ ገና ዳዴ እያሉ ነው። ብዙ ቢሮዎች ባዶ እየሆኑ ነው። ማለት የኦባማ ሹመኞች ናቸው ትናንት ቢሮቸውን ቀርቅበው ካርቶናቸውን ጭነው ቻው ብለው ተሰናብተው ሪፖርታቸውን ባዶ ጠረጴዛ አድርገው ወደ የቤታቸው ወደ መጡበት ተመልሰዋል። ሰኞ ባዶ ነው የሚሆነው ቢሮ። ስለዚህ ብዙ ሴቨራል ሀንድረድ ሾርት ፎል አላቸው።
ትናንትና ማለት ሐሙስ ማለት ሆነው ልክ የቃለ መሐላ ስነ ስርዓቱ ከመፈጸሙ አንድ ቀን ቀደም ብሎ ነው ማለት ነው። የስራው ቀን ሲያልቅ
ይወጣሉ። ዛሬ በቃ ኦፍ ናቸው።
የመጨረሻው ቀን
ሲለቁ ስራ አይሰሩም፣ ቢሮም አይገቡም። ዛሬ በቃ
ዛሬ ፌዴራል በዓልም ነው ዛሬ።
ትክክል። እና ሀምሳዎቹን ግን በባካችሁ ደረጃ ተለምነው ብዙዎቹ እሺ ብለው እነማን ነማሽ እንደሚለው አናቅም። እንግዲህ ተስፋ የምናደርገው እንግዲህ አፍሪካ ስለ አፍሪካ የምናወሳ ከሆነ ምንድን ነው የአፍሪካ ጉዳይ ኃላፊው እሺ ብሎ ቢቆይ፣ የአፍሪካ ረዳት ምክትል ሚኒስትሩ ደግሞ ስቴት ዲፓርትመንት እሺ ብል፣ አትሊስት እነሱ አመራር እየሰጡ ዶናልድ ትራምፕ የራሳቸውን ሰው እስኪተኩ ድረስ ስራቸውን ሊቀጥሉ ይችላሉ። ያ ካለ ክፍተት አይኖርም። ከዶናልድ ትራምፕ ቲም የዶናልድ ትራምፕ ቲም የመዝረክረክና ገና ለገና በጥፍር ቆንጥጦ ያላዘ ቲም እንደሆነ ተረጋግጧል። ብዙ ችግር እየገጠማቸው ነው ኦልሬዲ እና ጉዳት ለአፍሪካ እና ለሶስተኛው ዓለም ሀገሮች በሚገባ አሉ። እንኳን ለሶስተኛው ዓለም ሀገሮች ለአውሮፓውያኖችም ትንሽ ተስፋ የሚያስቆርጥ ነገር እየመጣባቸው ነው። ነገር ግን እኔም ብጠይቀኝ 3 ዓመት 2 ዓመት በኋላ ፕሬዚደንት ሆነው ውድንቅጡን የአሜሪካን ኃላፊነት እሳቸው የሚያደርጉት እርምጃዎች ምን ያህል ሀገራቸውን እየጎዳ እንደሚሄድ ሲገነዘቡ መቼም በሳል ሰው ከሆኑ ብዬ ገምታለሁ። የተማሩ ሰው ናቸውና ቀለማዊ ትምህርት ነጋዴም ቢሆኑ ልብ ከገዙና የአካባቢያቸውን አማካሪዎች የሚሰሙ ከሆነ ማይለወጡት ምክንያት አይታየኝም።
እንደውም የተከበራችሁ አድማጮች ከዶክተር ብሩክ ኃይሉ ጋር ፕሬዚደንቱ ባነሷቸው ሌሎችም ነጥቦች ላይ ሰፋ ያለ ንግግር ነው ያደረግነው። በሌሎችም በዓለም ሰላምና መሰል ጉዳዮች ላይ ትንታኔያቸውን በሌላ ዝግጅት ይቀጥላሉ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ1922ና 25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ የሰኞ ምሽት ስርጭታችን ነው። ተከታዩ የሳምንታዊው ቅንብር ስፖርት ነው። አዘጋጅና አቅራቢ ሰለሞን ክፍሌ።
እንደምን አመሻችሁልኛል የተከበራችሁ አድማጮቼ። በሳምንቱ ማብቂያ በተለያዩ የዓለም ከተሞች በተካሄዱ ዓለም አቀፍ ሩጫ ውድድሮች የኢትዮጵያ አትሌቶች ድል ተቀዳጅተዋል። ታምራት ቶላ በአርቡ የዱባይ ማራቶን የኮርሱን ሬኮርድ በመስበር ጭምር አሸንፏል። የሴቶቹን ወርቅነሽ ደገፋ መርታለች። አዳጊው ኮከብ አትሌት ሰለሞን ባረጋና በየኑ ደገፋ ደግሞ በትላንቱ ኢጣሊያ ቺንኩዌ ሙሊኒ አገር አቋራጭ ውድድር የበላይነቱን ተቀዳጅተዋል። በኤልጎባር ስፔኑ አገር አቋራጭ ድሉ የኢትዮጵያ ሆኗል። ሰንበሬ ተፈሪ በአንደኝነት አጠናቃለች። የሀገር ውስጥና የውጭ አገር እግር ኳስ ዜናዎችንም ይዘናል። አብራችሁን ቆዩ። በአርቡ የዱባይ ማራቶን ያሸንፋል ተብሎ በከፍተኛ ደረጃ የተጠበቀው ኮከብ አትሌቱ ቀነኒሳ በቀለ ቃል በገባው መሠረት አዲስ የዓለም ክብረ ወሰን አላስመዘገበም። ሆኖም የዓለምን ሬኮርድ የያዘውና በኦሎምፒክ የወርቅ ሜዳሊያ ተሸላሚው ቀነኒሳ መሐል ላይ አቋርጦ በመውጣቱ ሳይሳካለት ቀርቶ ብዙዎችን አሳዝኗል። ቀነኒሳ ከሁለት ዓመት በፊትም እንዲሁ በእግር ሕመም ምክንያት የዱባይ ማራቶን ውድድሩን ሳይጨርስ አቋርጦ ለመውጣት መገደዱ ይታወሳል። እንደ ተጀመረ ወድቄ ጉዳት ባይደርስ ቢኖሮ አዲስ የዓለም ክብረ ወሰን ለማስመዝገብ ዝግጁ ነበርኩ ብሏል ቀነኒሳ። ቀነኒሳ እንደ ተጠበቀው ባያሸንፍም በሌሎቹ የኢትዮጵያ አትሌቶች ውጤት ተክሷል። በሪዮ ኦሊምፒክ በ10,000 የነሐስ ሜዳሊያ ተሸላሚው በታምራት ቶላ የተመራው ቡድን ማርክ ሎክማናም ከኬንያ መሃል ገብቶ የአምስተኝነቱን ስፍራ ባይወስድባቸው ኖሮ ከአንደኛ እስከ አስረኛ ያለውን ቦታ በሙሉ ጠራርገው በገቡ ነበር። አሁንም ከአስሩ ዘጠኙን ማግኘት በእጅጉ የሚያስመሰግን ነው። ታምራት ቶላ የኮርሱን ሬኮርድ ሰብሮ በአንደኛነት ሲገባ 2:04:11 አስመዝግቧል። ሙሉዋ ሲሆን ሲሳይ ለማና ሲሳይ ጅግሳ ተከትለውታል። በሴቶቹም በወርቅነሽ ደገፋ የተመራው ቡድን ከአንደኛ እስከ ዘጠነኛ ያለውን ቦታ በሙሉ ሲወስድ አስረኛ የፊንላንዷ አን ማሪ ሆናለች። የወርቅነሽ ሰዓት 2:22:36 ነው። ሹሜ ደምሴ ሁለተኛ፣ የብርጓል መለሰ ሦስተኛ። ወደ አውሮፓ እንሂድ። በኢጣሊያው ቺንኩዌ ሙሊኒ አገር አቋራጭ በሴቶቹም በወንዶቹም ድሉ የኢትዮጵያ አትሌቶች ሆኗል። ታዳጊው ኮከብ አትሌት ሰለሞን ባረጋ የወንዶቹን፣ በየኑ ደገፋ የሴቶቹን አሸንፈዋል። በ12 ኪሎ ሜትር የወንዶቹ ውድድር የሞሮኮና ዩጋንዳ ሯጮች ሁለተኛና ሦስተኛ ሲሆኑ በሴቶቹ ሁለተኛዋም ከኢትዮጵያ ናት፣ ቃል ኪዳን ፈንቴ ትባላለች። የወንዶቹን 33 ደቂቃ ከ43 ሴኮንድ፣ የሴቶቹን 18 ከ23 ይዘውላቸዋል። በውድድሩ ተደስቻለሁ። ወደ ኢትዮጵያ ተመልሼ ካምፓላ ለምታስተናግደው የዓለም አገር አቋራጭ ሻምፒዮና ውድድር ራሴን አዘጋጃለሁ ብሏል ሰለሞን ባረጋ ከውድድሩ በኋላ ለጋዜጠኞች በሰጠው ቃል። የሩጫውን ስፖርት ዜና ወደ ስፔን ሄደን አበቃለሁ። በ5,000 የዓለም የብር ሜዳሊያ ተሸላሚዋ ሰንበሬ ተፈሪ ድል መጎናጸፍ የቻለችው በቀላል አልነበረም። ዝነኛዋን የኦሎምፒክ ሻምፒዮንና በዓለም የመሰናክል ሩጫ ውድድር የሬኮርድ ባለቤቷን ኬንያዊቷን ሩት ጀቤትን በኤልጎባር ለሁለተኛ ጊዜ አሸንፋ ነው። ለስፔን የምትሮጠው ትርሃስ ገብሬ ሦስተኛ ሆናለች። ሩጫውን በዚሁ ላብቃ። ለእግር ኳሱ ስፖርት ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛኝ ጽዮን መስቀል ይሆናል የምወስዳችሁ። የአፍሪካን ዋንጫ፣ የኢትዮጵያና የእንግሊዝ ፕሪምየር ሊግ አጫጭር ዜናዎች ይዟል። መቀጠል ትችላለህ ገዛኝ።
አመሰግናለሁ ሰለሞን። ጋቦን ላይ እየተካሄደ ባለው 31ኛው የአፍሪካ ዋንጫ በምድብ አንድ አዘጋጇ ጋቦንና ካሜሩን ትናንት ተጫውተው ያለ ግብ በመለያየታቸው የጋቦን ብሔራዊ ቡድን ከቀጣይ ማጣሪያ ውጪ መሆኑ ተረጋግጧል። ቡርኪና ፋሶ ጊኒ ቢሳውን ሁለት ለባዶ በመርታቱ ካሜሩንና ቡርኪና ፋሶ የምድብ አንደኛና ሁለተኛ ሆነው ወደ ቀጣይ ማጣሪያ ሲያልፉ ጊኒ ቢሳውና ኡጋንዳ በመጀመሪያው የምድብ ማጣሪያ መውደቃቸውን አረጋግጠዋል። ከምድብ ሁለት ሴኔጋል በስድስት ነጥብ ቀድማ ማለፏን ስታረጋግጥ ዛሬ ማምሻውን ሴኔጋል ከአልጄሪያ፣ ቱኒዚያ ከዚምባብዌ በተመሳሳይ ሰዓት ይጫወታሉ። የቱኒዚያ ቡድን አራት ነጥብ ስላለውም የተሻለ የማለፍ እድል ይዞ ይጫወታል። ወደ አዲስ አበባ ስንመለስ የኢትዮጵያ ፕሪምየር ሊግ 12ኛ ሳምንት ጨዋታዎች በአዲስ አበባና በክልል ከተሞች ትናንትናና ከትናንት በስቲያ ተከናውነዋል። በክልል 6 በአዲስ አበባ 2 አጠቃላይ 8 ጨዋታ 13 ጎል ተመዝግቧል። በአዲስ አበባ ስቴዲየም ቅዳሜ ዕለት ኢትዮጵያ ቡና ከኤሌክትሪክ ባዶ ለባዶ ያለ ግብ፣ እንዲሁም ትናንትና ቅዱስ ጊዮርጊስ ከዝና አባ ቡና አንድ ለአንድ አቻ ተለያይተዋል። በክልል ከተሞች ከተካሄዱት መካከል በጎንደር ፋሲል ከነማ በደደቢት አንድ ለባዶ ተሸንፏል። ፋሲል ከነማ በሜዳው ሲሸነፍ ይሄ መጀመሪያው ነው። አዳማ ከነማ የአርባ ምንጭ አቻውን ሁለት ለአንድ ሲረታ፣ ባለሜዳው ወላይታ ዲቻ በአዲስ አበባ ከነማ አንድ ለባዶ ተሸንፏል። ሌሎች ጨዋታዎችም ተካሂደዋል። አዳማ ከነማ በ24 ደደቢት በ23 ቅዱስ ጊዮርጊስ በ22 ከአንደኛ ሶስተኛ ያለውን ደረጃ ሲዘሩ፣ ዝም አባ ቡና እና ኤሌክትሪክ እንዲሁም ሐዋሳ ከነማ ከአደጋው የወራጅ ቀጠና አልተላቀቁም። ወደ አውሮፓ ስንሸጋገርም ከጊዜ አንጻር የእንግሊዝ ፕሪምየር ሊግ ውጤቶችን በአጭሩ እናያለን። በእንግሊዝ ፕሪምየር ሊግ የ22ኛ ሳምንት ጨዋታዎች በሳምንቱ መጨረሻ ቅዳሜና እሁድ ተካሂደዋል። ቼልሲ ሀል ሲቲን ሁለት ለባዶ በመርታት የበላይነቱን ተከታዮቹን በሰፊ የነጥብ ልዩነት በመብራት አጠናክሮ ቀጥሏል። አርሴናልም ድል ቀንቶታል። ማንቸስተር ሲቲ ከቶተንሃም 2-2 ሲለያዩ፣ የፕሪምየር ሊጉ የደረጃ ተፎካካሪ ሊቨርፑል ያውም በሜዳው በስዋንሲ ሲቲ 3-2 ተሸንፈዋል። ማንቸስተር ዩናይትድ በስቶክ ሲቲ 1-0 ሲመራ ቆይቶ በሁለተኛው አጋማሽ ዋይን ሩኒ ከርቀት ያስቆጠራት ግሩም የቅጣት ምት ግብ አማካኝነት አንድ አቻ ተለያይቷል። ሌሎች ጨዋታዎችም ተካሂደዋል። የደረጃ ሰንጠረዡንም ቼልሲ በአንደኝነት ሲመራ፣ ቶተንሃም በሁለተኝነት ተከትሎታል። አርሴናል እና ማንቸስተር ሲቲ በእኩል 46 ነጥብ በጎል ተበላልጠው ሶስተኛና አራተኛ ናቸው። በዚሁ አበቃለሁ። ሰለሞን
አመሰግናለሁ። ገዛ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እናብቃ። ሳምንት ሰኞ በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።
ሰሎሞንና ገዛኸኝን እናመሰግናለን ለዘገባው። ለአሸናፊዎችም እንኳን ደስ ያላችሁ፣ እንዲሁም ለደጋፊዎች ጭምር። ተከታዩ ዝግጅት አፍሪካ ነክ ርዕሶች ነው።
አምባሳደር ሊንዳ ቶማስ ግሪንፊልድ የዩናይት ስቴትስና የአፍሪቃ ግንኙነት የኦባማ ፕሬዚዳንትነት በሚል ርዕስ የጻፉት መጽሐፍ በቅርቡ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ በተደረገ ስነ ስርዓት ተመርቋል። መጽሐፉ ከ300 ገጾች በላይ ሲሆን የኦባማ አስተዳደር ከሰሃራ በመለስ የአፍሪቃ ሀገሮች ባለው ስትራቴጂ ላይ የተመሰረተ ነው። አፍሪቃ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሐዬ በስነ ስርዓቱ ላይ ተገኝታ ያጠናቀረችው ዘገባ ዝርዝሩን ይዟል።
ባለፈው ሰኞ ባቀረብነው የመጀመሪያ ክፍል ዝግጅት የኦባማ አስተዳደር በአፍሪቃ ካከናወናቸው አበይት ተግባሮች ዋናው የወጣት አፍሪቃውያን መሪዎች እቅድ ይመስለኛል ሲሉ አምባሳደር ግሪንፊልድ እንደተናገሩ ይታወሳል። አምባሳደሯ አያይዘውም አፍሪቃውያኑ ወጣቶች የሚፈልጉት ዲሞክራሲ እንደሆነ ግልጽ በማድረጋቸው ዲሞክራሲ ሊጠናከር የሚችልበት እድልም እየፈጠርን ነው ብለዋል።
We're also creating opportunity for African youth on in terms of strengthening democracy.
ዲሞክራሲን በማጠናከር ረገድም ለአፍሪቃ ወጣቶች እድል እየከፈትን ነው። ምክንያቱም የሚፈልጉት ዲሞክራሲን እንደሆነ ነው የነገሩን። የሚፈልጉት ዲሞክራሲን ነው። ሀገሮቻቸው ክፍት እንዲሆኑ ነው የሚፈልጉት። ባለፈው ሳምንት ማብቂያ ላይ በጋናው ፕሬዝዳንት ኦኬፎ ኦዶ የቃለ መሐላ ስነ ስርዓት ላይ ተገኝቼ ነበር። የጋና ሰላማዊና ግልጽነት የተላበሰ ምርጫ በአፍሪቃ የሀገሪቱን ዲሞክራሲያዊ ተምሳሌነት አረጋግጧል። የተሸኙት ፕሬዝዳንት መሐመድ ናኖ የምርጫውን ውጤት በማክበር ለተቃዋሚ ተወዳዳሪ ሰላማዊ የስልጣን ሽግግር ለማድረግ ተስማምተዋል።
በሌሎች የአፍሪካ አገሮች ዲሞክራሲን በማጠናከር ተግባር እንደሚረዱም ገልጸዋል።
አፍሪካ ውስጥ ሌሎች ስኬት ያገኙ ናይጄሪያን የመሳሰሉ ሀገሮችም እንዳሉ ግሪንፊልድ አውስተዋል።
The people of Nigeria were determined to get out and vote and their ballots were counted and the candidates respected.
የናይጄሪያ ህዝብ ከቤቱ ወጥቶ ድምጽ ለመስጠት ቆርጦ ተነሳ። የድምጽ መስጫ ወረቀቶች ተቆጥረው ተወዳዳሪዎቹ ውጤቱን ተቀበሉ። ከነዚህ ሀገሮች ጋር ያለን ግንኙነትና የምናበረክተው እርዳታ ለምርጫው ውጤት አስተዋጽኦ በማድረጉ ኩራት ይሰማናል።
በቡርኪና ፋሶም በተመሳሳይ ሁኔታ ህዝቡ ለለውጥ እንደተነሳ አምባሳደሩ አጠቅሰዋል።
The people of Burkina Faso stood up not only to demand
የቡርኪና ፋሶ ህዝብ የተነሳው ለውጥ ለመጠየቅ ብቻ ሳይሆን ወታደራዊ ኃይሉን ለመቃወምም ነው። ለውጥ እንፈልጋለን እናንተንም አንፈልግም ዲሞክራሲን ነው የምንፈልገው አለ። በሄድኩባቸው የአፍሪካ ሀገሮች ሰዎች ያመሰግኑናል። ሆኖም ይህን ያደረጉት እነሱ እንጂ እኛ አይደለንም። ፍላጎቱ የነሱ ነውና በዲሞክራሲ ረገድ ለነረዳይ ምንችለው ሰዎች ራሳቸው ዲሞክራሲን ሲፈልጉ ነው። ዲሞክራሲ በማይፈልግበት ቦታ ልንገፋ አንችልም።
ሊንዳ ግሪንፊልድ አያይዘውም በርግጥ ስልጣን አንለቅም የሚሉ ብዙ መሪዎች አሉ። መልካም አስተዳደር የሚኖረው ሁላችንም እንደምናውቀው ምርጫ በማካሄድ ብቻ አይደለም ብለዋል።
And good governance is about much more than elections as we all know. It's about ensuring
የመሰብሰብና የመናገር ነጻነትን የማስከበር እኩልነትና ውክልና እንዲኖር ሰብአዊ መብትና ፍትህ እንዲኖር የማድረግ ጉዳይ ነው። እነዚህ ራዕዮች በመላ አፍሪካ እንዲኖሩ ለማድረግ መጣሩን እንቀጥላለን። የአፍሪካ ህዝብ የሚፈልገው ይህን እንደሆነ እናውቃለንና
እድል የመፍጠሩ ጉዳይ በመልካም አስተዳደር ላይ እንደሚወሰን ሁሉ የኢኮኖሚ እድገት በማጠናከርም ላይ ይወሰናል። የኦባማ አስተዳደር ታዲያ በዚህ ረገድ ብዙ ሰርቷል ብለዋል አምባሳደር ግሪንፊልድ።
We have developed public private partnerships and are moving forward with the private sector.
የመንግስትና የግል ዘርፍ አጋርነትን አዳብረናል። አፍሪካ ውስጥ የግል ዘርፍ በበለጠ ቦታ እንዲገኝ እየጣርን ነው። ከቀረቡት ዋና ዋና እቅዶች ፓወር አፍሪካ የተባለው ፕሬዝዳንት ኦባማ ያፈለቁትን ውጥን ነው። ከሳሃራ በመለስ ባሉት የአፍሪካ አገሮች ከእያንዳንዳቸው 3 ሰዎች ሁለቱ ለኤሌክትሪክ መብራት ተደራሽነት የላቸውም። የኤሌክትሪክ መብራት ከሌለ መሻሻልም ሆነ ብልጽግና ሊኖር አይችልም። ልጆች ሊማሩ አይችሉም። ሐኪም ቤቶችም በሚገባ ሊሰሩ አይችሉም። የሥራ ዕድልም ሊፈጠር አይችልም። ስለሆነም የፓወር አፍሪካ አላማ ከ30 ሺህ በላይ ሜጋዋት የሚሆን አዲስ ንጹህ የኤሌክትሪክ መብራት ማቅረብና 60 ሺህ የሚሆኑ አዲስ ህዝቦች ከግሪዱ ጋር እንዲገናኙ ማድረግ ነው። በዚህም ተግባር መሻሻል ማሳየት ጀምረናል።
ለምሳሌ ላይቤሪያ ውስጥ ባለፈው ታህሳስ ወር 4 የመጀመሪያ ሃይድሮ ተርባይኖች ተመርቀዋል። ከነሱም አንዱ ብቻ በሀገሪቱ ያለውን የኤሌክትሪክሲቲ አቅርቦትን በሶስት ጥፍ ከፍ ያደርጋል ብለዋል አምባሳደሯ። ሌሎቹ 3 ተርባይኖች ስራ ሲጀምሩ ደግሞ የኤሌክትሪክ መብራት ዋጋ ይቀንሳል። የተሻሉ ትምህርት ቤቶችና ሆስፒታሎች ይኖራሉ። የበዛ መዋዕለ ንዋይ ላይቤሪያ ውስጥ ፈሶ የስራ ዕድል ይከፈታል ብለዋል ግሪንፊልድ። አምባሳደሯ አያይዘውም የኦባማ አስተዳደር ስላከናወናቸው ተግባሮች ሲነሳ ስለ አፍሪካ መሪዎች ጉባኤ ሳይጠቀስ ማለፍ እንደማይቻል አስገንዝበዋል።
The first ever US Africa Leaders Summit is never to be forgotten.
የመጀመሪያው የአፍሪካ መሪዎች ጉባኤን በምንም አይነት መዘንጋት አንችልም። እስከ ለሊት እየቆየን በታታሪነት ሰርተናል። የአፍሪካ አገሮቹ መሪዎች እዚህ ዩናይትድ ስቴትስ ሲመጡ ጥሩ ተመክሮ እንዲኖራቸው ስለፈለጉ አምባሳደሮቻቸው ከፍተኛ ጫና ነበር ያደረጉብን። እኛም ጥሩ የሰራን ይመስለኛል። ጉባኤው ታሪካዊ ነበር። ለአዲሱ አስተዳደር የሚኖረኝ ምክረ ሐሳብ የዩናይትድ ስቴትስና የአፍሪካ መሪዎች ጉባኤ ለረጅም ዓመታት እንዲቀጥል ማድረግ ያስፈልጋል የሚል ነው።
ከዩናይትድ ስቴትስና ከአፍሪካ መሪዎች ጉባኤ ጋር በተያያዘ ፕሬዝዳንት ኦባማ የመጀመሪያውን የዩናይትድ ስቴትስና የአፍሪካ የቢዝነስ መድረክ አስተናግደዋል። ወደ አፍሪካ የኢኮኖሚ እድገት የሚያመራ የ33 ቢሊዮን ዶላር የአዲስ መዋዕለ ንዋይ ቃል እንደተገባ ሊንዳ ግሪንፊልድ ገልጸዋል። ሁለተኛው መድረክ ደግሞ ባለፈው መስከረም ወር ኒውዮርክ ከተማ እንደተካሄደ የመጀመሪያውን መድረክ ስኬት እንዳዳበረና አዲስ የ9.1 ቢሊዮን ዶላር የሚሆን የንግድና የመዋለ ንዋይ ቃል እንደተገባ ጠቁመዋል። ባለፈው ዓመት ደግሞ የአፍሪካ እድገትና እድል ሕግ ለተጨማሪ 10 ዓመታት እንደገና መታደሱን አምባሳደር ግሪንፊልድ ገልጸዋል። ሊንዳ ግሪንፊልድ በመጨረሻም የማደግ እድልን፣ ዲሞክራሲንና ብልጽግናን ማግኘት የሚወሰነው በሰላምና ጸጥታ መኖር ላይ በመሆኑ ከ8 ዓመታት ወዲህ የሰላም ጥበቃ ጥረታችንን አስፍተናል ብለዋል።
We have greatly expanded our support for peacekeeping efforts since 2008. The US government has supported the
እንደ አውሮፓ አቆጣጠር ከ2008 ዓመተ ምህረት አንስቶ ለሰላም ጥበቃ ጥረት ያለንን ድጋፍ እጅግ አስፍተናል። የዩናይትድ ስቴትስ መንግስት ከ300,000 በላይ የሚሆኑ የአፍሪካ ህብረትና በተባበሩት መንግስታት ድርጅት ተልእኮዎች የሚመደቡ የአፍሪካ ሰላም ጠባቂዎችን በማሰልጠን ተግባር ረድቷል። በአሁኑ ወቅት በአፍሪካ ካሉት የሰላም ጥበቃ ተልእኮዎች ከ60% በላይ የሚሆኑት አፍሪካውያን ናቸው። ከ8 ዓመታት በፊት ከነበረው በ40% ከፍ ብሏል ማለት ነው።
አሸባሪነትን በመዋጋት በኩልም ስኬት አግኝተናል ሲሉ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ክፍል ረዳት ሚኒስትር ሊንዳ ግሪንፊልድ ገልጸዋል። የናይጄሪያ፣ የኒጀር፣ የቻድና የካሜሩን ጸጥታ ኃይሎች በአሜሪካ ኃይሎች እርዳታ ቦኮ ሐራምን ለማሸነፍ በሚደረገው ጥረት የጣምራ ቁርጠኝነት በማሳየት አሸባሪውን ቡድን ለማዳከም ችለዋል ሲሉ አምባሳደር ግሪንፊልድ ጠቁመዋል። አድማጮች፣ አምባሳደር ሊንዳ ቶማስ ግሪንፊልድ የዩናይትድ ስቴትስና የአፍሪካ ግንኙነትን በሚመለከት ስለጻፉት መጽሐፍ የተቀናበረው ዝግጅት አብቅቷል። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
የተከበራችሁ አድማጮች፣ ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። ለመሆኑ የዩናይትድ ስቴትስ ፕሬዚዳንት የስልጣን ዘመኑን ሲጨርስ ምን ይሆናል? አሉላ እንነጋገር። ይህ የዩናይትድ ስቴትስ ፕሬዚዳንት ስራ መቼም
ጡረታ መውጣትን የሚመለከት ርዕስ ልታነሳ ይመስለኛል።
አዎን፣ እጅግ ስራ የሚበዛበት ውጥረት የሚበዛበት ስራ ነው። ለነገሩ የማንኛውም ሀገር ፕሬዚዳንት ከሆንክ፣ ጠቅላይ ሚኒስትር ከሆንክ ቀላል ዘመን አይደለም የሚጠብቅህ። እናም ፕሬዚዳንቱ ስራውን ሲጨርስ ምን ይሆናል ለሚለው ጥያቄ፣ ከብዙዎች ለሚነሳ ጥያቄ መልስ እንሰጣለን። የመጀመሪያዎቹ የዩናይትድ ስቴትስ 33 ፕሬዚዳንቶች ሲሰናበቱ አለቀ፣ ተሰናበቱ፣ ጥቅም የለም፣ ጡረታ የለም፣ ይወጣሉ። ከ1950 ዓ ም ወዲህ ግን ፕሬዚደንቱ ዕድሜ ልኩን የ205,700 ዶላር ዓመታዊ ክፍያ ያገኛል። በዛሬ የብር ምንዛሬ 4,679,675 ብር ማለት ነው። በወር 389,972.92 ሳንቲም መሆኑ ነው። ለሠራተኞቻቸውና ለቢሮ ወጪዎች የ6,000 ዶላር ወጪ ወይም አበል ይመደባል። ለፕሬዚደንቱ የሙሉ የሕይወት ዘመን የጸጥታና የምስጢር ጥበቃ አገልግሎት ይመደብላቸዋል። ለሁለት የሥልጣን ዘመናት ያገለገሉ ፕሬዚደንቶች የፌዴራል ሰራተኛ የጤና ዋስትና መግዛት ይችላሉ። አሁን በሕይወት ካሉት የቀድሞ ፕሬዚደንቶች ከአራቱ ማለት ነው አንዱ ብቻ ናቸው ይህን የጤና ዋስትና የማያገኙት፣ 42ኛው ፕሬዚደንት ጆርጅ ኤች ቡሽ ይሆናሉ። ሌሎቹ ግን ጂሚ ካርተር፣ ክሊንተን፣ ቡሽ ትንሹና ፕሬዚደንት ባራክ ኦባማ የቀድሞ ፕሬዚደንት ይህንን አገልግሎት ያገኛሉ። ኦቫል ኦፊስ ለጣለባቸው ውጥረት የበዛው ማካካሻ ነው ማለት ነው።
እንግዲህ ጥያቄው በከፊል የተመለሰ ይመስልናል።
አሁን
ፕሮግራሞች የምናያለን። ስርጭታችን በእርግጥ ሊጠናቀቅ ነው። በሙዚቃ ነው ታዲያ የምንሰናበተው።
አሁን ኃይለ ኢየሱስ ግርማ በሌለሽበት ቦታ በዚሁ እንሰናበት። ብርሃን ኃይሉ የፕሮግራሙ መሪ፣ እኛም አስተናጋጆቻችሁ ሰለሞን አባተና
አሉላ ከበደንን ከተቀሩ ባልደረቦቻችንና ከፕሮግራሙ ዋና አዘጋጅ ትዝታ በላቸው ጋር አሁን የትግርኛ ስርጭት ይቀጥላል።
ከኢየሱስ ጋር እንተዋቸው።
I'll see you next time.
I'll stop to the touch.